የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬ አርብ ህዳር 10 2011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃችሁ። በኢትዮጵያ የህግ ልዕልና የተጀመረው ሂደት ፖለቲካዊ መልክ ይዘዋል ሲሉ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ።
احنا نحب اوسو كلونا يهلن يترفيا نعب ابوليس كود تراتيف تاليشون تدليون مالتي
انجا يمن دبك او سو اينورم انكون ببوليس كود ترسريو عالم تفلقوم ودفر دي بيت مقرب عاللبات
باليلا زقبا يوسننا يماننا تياكين بهج منكستو اسمل سالو يلال يامارا ديموكراسي هاي بارتي اديبا بقربوا كيروت بنبرو درجتاوي قبايلاي يه وساني من يهال ياسكيدو عالبا مالاتي يبوليتيكاتن تانيوچنا مهرانن اوويتانال
سلازي يولكاي تقدي هزبقن انيا اتتاياكنا بقلبت نيهدنو انيا مارانا نيالنو تقرينا وچو تولنو ممرياني تستطل سلازي هج منكستو ህገ መንግስታዊ መብታችን ተጥሷል ይላል ነው ያለው። ስለዚህ ህገ መንግስቱ ይዘው ከሄዱ ከህገ መንግስቱ ውጪ የተፈጸመ ከሆነ እንዲያውም በጣም ጥሩ ነው።
የወልቃይት የማንነት አጠያያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴን ነበር የሰማችሁት። ስርስሩን ይዘናል።
በሞያሌ ከህዳር 2 እስከ 7 ከክልል 5 ወይም ከሶማሌ ክልል የመጡ ታጣቂዎች በሞያሌ አደረሱት በተባለው ጥቃት ከ230 በላይ ቤቶች መውደሙን እንዲሁም ከ70ሺህ በላይ ነዋሪዎች መፈናቀላቸውን ወረዳው አስታውቋል። ሙሉ ዘገባውን ይዘን እንመለሳለን።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ የምሽቱን ዜናዎች ላስደምጣችሁ። ጽዮን ግርማ ተመልሼ መጥቻለሁ። የዩናይትድ ስቴትስዋን ምዕራባዊ ግዛት በገጠማት እጅግ አውዳሚ ሰደድ እሳት እስካሁን የደረሱበት ያልታወቀው ወደ 1000 የሚጠጋ ቁጥር ያላቸው ሰዎች መኖራቸውን ባለስልጣናቱ አስታውቀዋል። በቃጠሎ ሙሉ በሙሉ ከወደመችው ፓራዳይዝ ከተማ የተረፉ ተጨማሪ 300 ሰዎች በደህና መገኘታቸውም ዛሬ ተገልጿል። በቃጠሎ ምክንያት እስከ ትላንት እሁድ የሞተው ሰው ቁጥር 77 መድረሱ የተረጋገጠ ቢሆንም ማንነታቸው የታወቀው ግን የ67ቱ እንደሆነ ባለስልጣናቱ አመልክተዋል። ሰደዱን ለማቆም ከ5500 በላይ የእሳት አደጋ ተከላካዮች ተሰማርተው ቀንና ሌሊት እየሰሩ ሲሆን ቃጠሎ ባይቆምም ወደ 65% የሚሆነው በቁጥጥር ስር መዋላቸው እየተሰማ ነው። ፕሬዚዳንት ዶናልድ ትራምፕ ከትላንት በስቲያ ቃጠሎ ያለፈባቸውን አካባቢዎችና የፓራዳይዝ ከተማን ቅጣይና ፍርስራሽ ተመልክተው አደጋው እጅግ የከፋ መሆኑን ተናግረዋል። በሳውዲ አረቢያው ጋዜጠኛ ጀማል ሃሾጊ ግድያ ውስጥ እጃቸው አለ ያለቻቸው 18 ሰዎች ድንበር ወደማይገድበው የአውሮፓ ሀገሮች የዝውውር ክልል ወደሆነው ሸንገን ቀጠና እንዳይገቡ ጀርመን እገዳ መጣሏን የውጭ ጉዳይ ሚኒስትሯ ሃይኮ ማስ አስታውቀዋል። በበርሊን በግለሰቦቹ ላይ እገዳውን ከመጣሏ በፊት ከፈረንሳይና ከእንግሊዝ ጋር መመካከሯንም ጀርመናዊው የውጭ ጉዳይ ሚኒስትር ገልጸዋል። ብራስልስ ላይ ከተሰበሰበው የአውሮፓ ህብረት ጉባኤ ጎን ለጎን በተካሄደው መግለጫ ላይ የተናገሩት ማስ አሁን በራሱ በወንጀሉ ላይና አድራጎቱ እንዳይፈጸም ማን እንዳዘዘ መለየትን ጨምሮ ከመልሶቹ ጥያቄዎቹ ይበዛሉ ብለዋል። ዋይት ሀውስ ቤተ መንግስት የሲኤንኤን የዜና አውታር ጋዜጠኛ የሆነው የጂም ኦክስታንን የመግቢያ ፈቃድ እንደገና ሊነጥቀው መሆኑን ሲኤንኤን አስታወቀ። ቤተ መንግስቱ የኦክስታን ፈቃድ የሚያነሳው መግቢያው እንዲመለስ ዳኛ የወሰነው ጊዜ የሚያበቃው ኖቬምበር ወር መጨረሻ ላይ በመሆኑ ነው። የትራምፕ አስተዳደር ኦክስታ ወደ ቤተ መንግስቱ እንዳይገባ ያገደው የዛሬ 2 ሳምንት አካባቢ ጋዜጠኛው ፕሬዚዳንት ትራምፕ ጋዜጣዊ መግለጫ የሰጡበት በነበረበት ወቅት ከፕሬዚዳንቱ የተጋጋለ እሰጥ አገባ ውስጥ ከገባ በኋላ ነበር። ፕሬዚዳንት ትራምፕ ራሳቸው የሾሟቸው የዋሽንግተን ዲሲ የፌዴራል ዳኛ የዋይት ሀውስ አድራጎት የኦክስታን ህገ መንግስታዊ መብቶች የተዳፈረ ነው በሚል ነበር ፈቃዱ ለጋዜጠኛው እንዲመለስለት ያዘዙት። ይሁን እንጂ የዳኛው ትዕዛዝ ከትላንት በስቲያ አርብ እንደተላለፈው ዋይት ሀውስ ፈቃዱ የፊታችን ኖቬምበር 30 ወይም ህዳር 21 መልሶ እንደሚነጥቀው ማሳወቁን ሲኤንኤን ያመለከተ ሲሆን የዜና አውታሩ ጠበቆች ግን ውዝግቡን ሲኤንኤን እና ዋይት ሀውስ ያለ ሌላ የፍርድ ቤት ጣልቃ ገብነት ይፈቱታል የሚል ተስፋ እንዳላቸው ገልጸዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ የሕግ ልዕልና የተጀመረውን ሂደት ፖለቲካዊ መልክ ይዟል በማለት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ተናገሩ። ሂደቱን ትግራይን ለማንበርከክ የሚደረግ ነው ያሉት ምክትል ርዕሰ መስተዳድሩ ይህም የውጭ እጅ አለበት በማለት ተናግረዋል። ሙልጌታ ጽባ ዝርዝሩን ይዟል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የሕግ የበላይነት ማስፈን የትግራይ ሕዝብና መንግስት የሚፈልጉትና የታገሉለት ዓላማ ነው ብለዋል። በዚህ መሰረት እንደ ኢሃዴግ በተካሄደ ግምገማ የሕግ በላይነት ለማስፈን ሊሰራ እንደሚገባ መግባባት ላይ ተደርሷል ብለዋል። በውይይቱ የሚወሰድ እርምጃ አስተማሪ፣ ሁሉም ድርጅቶችና ክልሎች የሚያካልል ሕግንና ማስረጃ መሰረት ያደረገ ሊሆን እንደሚገባም ተወያይተንበታል ብለዋል። ችግር ፈጥሯል ተብሎ ሁሉም መያዝ ሳይሆን ሆን ብሎ ችግር የፈጠረ አካል በምርመራ ተንተርሶ ሊጠየቅ ይገባል ሲሉም ገልጿል። ከአሁን ቀደም በወንጀል የተያዙ ዴሞክራሲ ለማስፋን ሲባል ከእስር መለቀቃቸው የሚታወስ ነው። አሁንም ለሕግ ልዕልና ሲባል የሚጠየቁ አካላት ወንጀል ሰርተውም ቢሆን ምህረቱን አያካትታቸውም ወይ ብለን በኢህአዴግ መድረክ ተወያይተንበታል ሲሉም አክሏል። በሙስናና ሰብአዊ መብት ጥሰት በፌዴራል መንግስት ተጠርጣሪዎች በቁጥጥር ስር የመዋል እንቅስቃሴ ሲጀመር የትግራይ መንግስት የፍርድ ቤት ትዕዛዝ የወጣባቸውን ስርዓት በተከተለ መልኩ አስረክበዋል ብለዋል።
ንሕና ንሓብኦ ሰብ ክህልወና ይኽእልን ይትረፍያ ናብ ፖሊስ ቁጥጥር ኣቲፍ
እንጃ የምንደብቀው ሰው አይኖርም እንኳን በፖሊስ ቁጥጥር ስር የዋለም ተፈልጎም ወደ ፍርድ ቤት መቅረብ አለበት። ያጠፋ ከሆነ በጥፋቱ ይቀጣል፣ ንጹህ ሰው ከሆነም ነጻ ይወጣል። ትክክለኛ እርምጃ ነው የተወሰደው ነው ያሉት። እንደ ኢህአዴግ ስለ ሕግ ልዕልና ውይይት በተካሄደበት ጊዜ ሂደቱን ፖለቲካዊ እንዳይሆን ስምምነት እንደነበረ ጠቅሰው አሁን ግን ሜጀር ጀነራል ክንፈ ዳኘው ቁጥጥር ስር በዋሉበት ጊዜ በካቴና መያዝን ተችተዋል። የአገር ውስጥ መገናኛ ብዙሃንም የፍርድ ሂደቱ ገና ሳይከናወን እንደ ወንጀለኛ እየገለጿቸው ነው ብለዋል። ይህም ስርዓቱን የጣሰ አካሄድ ነው ብለዋል ዶክተር ደብረ ጽዮን።
ካብ ሄሊኮፕተር ሞራድስ ዝተኣሲርካ በካቴና ምሳና ኣይተታኮሰ ምሳና ዓገርገረ የበለ
ካቴና ስረህ ከሄሊኮፕተር ማውረድ ትክክል አይደለም። ከእኛ ጋር አልተታኮሰም፣ አልረበሸም። ለሰላም የተያዘ ሰው ነው። ወደ ካቴና ማስገባት የሚያስኬድ የለውም። እኛ የምንለውም ከዛ በኋላ ፖለቲካ ተጀምሯል ነው። በሰላም የተረከበውን ሰው ወደ ህግ በሰላም ማስረከብ ነው። የህግ በላይነት እናስከብር ያልነው ተበርዟል። የትግራይ ክልል እንደጀመረው አይደለም የቀጠለው። በትግራይ በኩል ጥሩ ጅምር ነበር። በስርዓቱ መሰረት የፍርድ ቤት ትዕዛዝ አክብሮ ፈጽሟል። አሁን እየታየ ያለው ግን በህግ ሳይሆን በመሰለህ ነው እየተካሄደ ያለው። የመሰላቸውንም የፖለቲካ ስራ መስራት ነው። ስለዚህ ይህ አንቀበለውም። ህግ የሚጥስ አካሄድ ነው። ተጠርጣሪ እኮ መልስ ሊሰጥ ይገባል። እነሱ ግን ሂደቱን ሳይካሄድ ፍርዱ በሚዲያ ነው የሆነው። ስለዚህ ፍርድ ቤት የምትሄደው ለውሳኔ ነው ማለት ነው ነው ያሉት። የተፈጸመው ችግር ተቋማዊ ነው ከተባለ ሌሎችም መጠየቅ አለባቸውም ብሏል።
ብትካል ንርአየ እዚ ትካል እዩ ናይ ትግራይ ትካል ኣይኮነ ትሰቡን ትግራይ ወኪል ኮን እናዋ ዘሎ
ይህንን በተቋም እንየው። የትግራይ ተቋም አይደለም። በተቋሙ የሚመደብም ትግራይ ወኪሉ አይደለም። ኢትዮጵያዊ ነው። የኢትዮጵያ ስራ ሊሰራ ነው እዛ የተመደበው። በዛ ደግሞ ይለካል። ሌላ ከዚህ ለማምለጥ ነው እየሮጠ ያለው። ይህንን ልትረዱ ይገባል። እኛ ያለንበትም የሚባልበት አይደለም።
ሳት ጠቅላይ ሚኒስትር ናቱ ያ አፍታ ስርዓት ውሽጥ ኮይንካ ኩሉ ይረአ ያትኮን ዘሎ
እስከ ጠቅላይ ሚኒስትሩ የሱ ናት። በስርዓቱ ውስጥ ሆኖ ሁሉም መታየት አለበት ብለዋል። በአሁኑ ጊዜ ትግራይን የማንበርከክ ስራ ነው እየተካሄደ ያለው ያሉት ዶክተር ደብረ ጽዮን የውጭ እጅ አለበትም ብለዋል።
እና ናይ ደጋ ሓይሉ ውን ኣሎ ኢና ንልሕዚ ምስር ገና ናይ ሕጊ ተባሂላ ጥራሕ ውን ይኩነትን ክንወስደ
እኛ የውጭ ኃይልም እጅ አለበት ነው የምንለው። የሕግ ብቻ ተብሎ አይወሰድም። በዚህ ጉዳይ የውጭ ጣልቃ ገብነትም አለው። ስለዚህ ፖለቲካዊ ይዘቱም ያድጋል ማለት ነው። በፖለቲካ የውጭ ጣልቃ ገብነት አለው ስንል ትግራይን ለማጥቃት በተያያዘ መንገድ ነው እየመጣ ያለው ነው ያሉት። ሆኖም ዶክተር ደብረጽዮን የውጭ እጅ ስላሉት ምንም ማብራሪያ አልሰጡም። የአገር ውስጥ መገናኛ ብዙሃን ጉዳዩን እየዘገቡት ያለው መንገድና በተጨማሪም የሕግ ሂደቱን ፖለቲካዊ መልክ መያዙን እብደት ነው ሲሉ ገልጸውታል። ይህንንም አንቀበለውን ብቻ ሳይሆን ሊስተካከል ይገባልም ሲሉ ተናግሯል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም።
ሙልጌታ ጽባሃን ላደረሰን ዘገባ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በሌብነትና በሰብአዊ ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ባለስልጣናት መታሰር ድንገተኛ እርምጃ አይደለም ይላሉ አንድ የንግግር አጻጻፍና ትንተና ባለሙያ። ባለሙያው እንደሚሉት አሁን ወደ ተግባር የተቀየረው ጠቅላይ ሚኒስትር አብይ አህመድ ባደረጓቸው የተለያዩ ንግግሮችና ገለጻዎች በቃላት እየተገነባ የመጣ ሀሳብ ነው ይላሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚዩኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍና ትንተና ባለሙያ የሆኑት ዶክተር ጌታቸው ድንቁን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ወደ ስልጣን ከመጡ አንድ ዓመት እንኳን ያልሞላቸው መሪ እየተናገሩትን እየኖሩ ነው። የዶክተር አብይ አህመድን የወራት የጠቅላይ ሚኒስትርነት ጊዜ የገመገሙት ባለሙያ ሐሳብ በዚህ ይጠቃለላል። ከመጋቢት 24ቱ የበዓለ ሲመት ንግግር እስከ ዛሬ ስለ ሕግ የበላይነትና ተጠያቂነት፣ ስለ ቀጣይ እርምጃዎችም ፍንጭ ሲሰጡ ነበር ባይ ናቸው ባለሙያው። በሙስና ሊጠየቁ ስለሚችሉ ከፍተኛ ባለሥልጣናት ለምሳሌ በፓርላማ ፍንጭ የሰጡት ባለፈው ሰኔ መጀመሪያ ነው።
ላለፉት 10 ዓመታት 15 ዓመታት የሆኑ ሰዎች ስናስር ሙስናው ለምንድን ነው እየጨመረ የሄደው? እየቀነሰ እኮ አልመጣም። እየጨመረ እየሰፋ ለምንድን ነው የሄደው? ምንጩን ጥለን ቅርንጫፉ ላይ ጊዜ እያባከን ነው ማለት ነው።
የሰብአዊ መብት ጥሰት ስለፈጸሙ የመንግስት ባለስልጣናት የተናገሩት ደግሞ ተከታዩን ነው።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው።
በራሱ በገዢው ፓርቲ ውስጥ ያሉ ወይም የነበሩ አንዳንድ ባለስልጣናት ለውጡን ለማደናቀፍ የሚሰሩበት ሁኔታ መኖሩን የጠቆሙት ደግሞ ባለፈው ሰኔ መጨረሻ በፓርላማ ባደረጉት ገለጻ መካከል ነው።
የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ እዚህና እዚያ፣ ግን የትም አይደርሱ። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደሉም። ባዶ መሻት ነው። ብዙ ጊዜ ፖለቲከኞች አንዱ በሽታቸው ነገር ሲሞትና ሲድን አያውቁም።
የትኛውም አካል መንግስታቸውን ጥርስ አልባ አንበሳ አድርጎ እንዳይመለከተው ማሳሰቢያ የሰጡትም የፓርላማ አባላትን ፈገግ ባሰኘ ማብራሪያ ነበር።
ማሰር የማይችል መንግስት አድርገው የሚያስቡ አሉ። ስህተት ነው፣ ስህተት ነው። ማሰር ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም።
ባለሙያዎች እንደሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ ያደረጓቸው ንግግሮችና የሰጧቸው ማብራሪያዎች ሰሞኑን ለተወሰደው እርምጃ መንደርደሪያዎች ነበሩ። በሌብነትና በሰብአዊ መብት ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ኃላፊዎች እንደዚሁም ሌሎች ግለሰቦች በቁጥጥር ስር ሊውሉ እንደሚችሉም በቂ ምልክቶች እንደነበሩ ያምናሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍና ትንተና ባለሙያ ዶክተር ጌታቸው ድንቁ ከነዚህ ባለሙያዎች አንዱ ናቸው።
ድንገተኛ ነው ማለት አይቻልም። የራሱን ሂደት ግን መጥቷል። እኔ ጠቅላይ ሚኒስትሩ በበዓለ ሲመታቸው ዕለት ካደረጉት ንግግር በጣም ብዙ ነገሮች ያልተለመዱ የህብረተሰብን ትኩረት የሳቡ አገላለጾች ከቃላት ጀምሮ ስለነበሩ እነዛ ነገሮች ሸፍነውት እንጂ በዛን ቀን ካደረጉት ንግግር ጀምሮ ስለ ህግ የበላይነት፣ ስለ ሙስና ተጠያቂነት፣ ስለ ሰብአዊ መብት ጥሰቶች ጭምር መናገር የጀመሩት የዛን ቀን ነው። ነገር ግን እነዚህን ነገሮች ስለለመድ ናቸው እንደው በቅጡ የምር ናቸው ብሎ ለመውሰድም የተቸገረ ይመስላል ህብረተሰቡ።
ስለለመድ ናቸው ሲባል ይነገራሉ ግን አይተገበሩም።
ይነገራሉ አይተገበሩም። እና እኔ አሁን ገር የራሴን ልምድ ብናገር መንግስት ስለ ሰብአዊ መብት ስለ ህግ የበላይነት ያልተናገረበት የትኛው መንግስት ያልተናገረበት ጊዜ የለም። ነገር ግን ልምዱ በመሬት ላይ የምናየው የተለየ ከመሆኑ የተነሳ እጃችንን መጥቶ እንኳን ቢምልልን መንግስት እንደ ሰው አድርጌ ልገልጸው ብሞክር ለማመን እንቸገራለን። እና ዋናው ሲሆን ማየታችን ነው ማስረጃው። እና ተነግረዋል እነዚህ ነገሮች በወቅቱ ለምን አምነን አልተቀበልንም? ልምዳችን እሱን ስለማይመሰክርልን አንድ። ሁለተኛ ደግሞ በጣም በጎ ውብ ቃላት፣ ያልተለመዱ አገላለጾች፣ ደፋር ነገሮች ስለአየን እነሱ ሸፈኑብን። ይሄን የተለመደውን ነገር ስለሸፈኑብን እንጂ በድንገት የመጣ ነው ለማለት አይቻልም። የራሱን የተፈጥሮ ሂደት ሄዷል።
በተለያዩ ንግግሮቻቸው ተንጸባርቋል ያሉትን ላይ ለመጨመር ነው ዶክተር ጌታቸው በፓርላማ ሲናገሩ ለምሳሌ አሰረን ከመናጣራ አጣርተን እንሰር ብለን ነው የሚል አገላለጽ ተጠቅሞ ነበር። ለምሳሌ
እንደ ከዚህ ቀደም አሰረን ከመናጣራ አጣርተን ብናስር ይሻላል ብለን እንጂ ሌቦች የሉም ብለን አይደለም። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሸርቡና ሲዶሉት መዋላቸው ደግሞ ተጨማሪ በሽታ ነው። ሰርቆ ዝምም ጥሩ ነው።
ያ በተለይ በግልጽ አመላካች ነበር አይደለም? ወደዚህ አቅጣጫ እየሄዱ እንደነበር ጠቅላይ ሚኒስትሩ ወይ መንግስታቸው
እየመጣ እንደነበረ በጣም ብዙ ተቋሚዎች አሉ። ግን ማለት ዘበያም ደግሞ ቴክኒኮች አሏቸው አብረው። ለምሳሌ ጊዜ ይጠይቃል ይላሉ። ሂደት ነው ይሄ ነገር፣ ትግስት ይጠይቃል እና በትግስት መጠበቅ ጥሩ ይሆናል ይላሉ እንጂ ፍትህ አይሰጥም ተጠያቂነት አይሰፍንም ብለው አያውቁም። የማለት ዘበያ ነገሮች አሏቸው። ለምሳሌ ለዲሞክራሲ ስንል ለምሳሌ ሙስና በሚወሰድበት ጊዜ መዋቅራዊም ስለሆነ ጥቂት እርምጃዎችን በስሜት ላይ ተመሰረቱ ቶሎ የሚሆኑ እርምጃዎችን መውሰድ ከመሰረቱ አያጠራውም ችግሩን እና መዋቅራዊ የሆነን ነገር ጊዜ ወስዶ አጥንቶ ይላሉ። ጥናትንም በተደጋጋሚ ይጠቅሳሉ። እና ማለት ዘበያ ነገሮች አሏቸው እንጂ ቆዩ ጠብቁኝ የሚሉባቸው መንገዶች አሏቸው እንጂ ፍትህ አይሰጥም አይወሰድም እርምጃ ብለው አያውቁም እኔ እንደሚገባኝ። ነገር ግን እነዚህ ገፊ ያልኳቸው መሬት ላይ ያሉ ክስተቶች ይመስለኛል ወደ ኋላ ላይ አፈጠኑት። ለምሳሌ ፍራንክፈርት ላይ ህብረተሰቡን ባነጋገሩበት ጊዜ ለምንድን ነው ህጉን የሚያስፈጽፍ የፍትህ አካላት ሪፎርም የማይደረገው የመዋቅር ለውጥ የማይደረገው ሲሉ ነገ 3 ሰዓት ፓርላማው የሚለውን ጠብቁ። ለምንድን ነው እርምጃ የማይወሰደው ሲሉ ህብረተሰቡ እንደዛ አይነት ጥያቄ ሲያነሳ ትንሽ ጊዜ ጠብቁ ይሆናል ነው የሚሉት። ግን
በቅርቡ ታያላችሁ።
እኛ ግን ልምዳችን የሚያሳየን መንግስት ያለውን ነገር ሲፈጽም አይደለም እና ለመጠራጠር ከበቂ በላይ ምክንያቶች አሉት ህብረተሰብ። ስለዚህ አሁን እንደ ግርም ድንገቴ የመሰለበት ምክንያት ምንድን ነው? አላመን ነው መንግስትን፣ በቃሉ አላመን ነው። ልምዳችን እሱን ስለማያሳይ ነው እንጂ ሳይናገሩት ቀርተው ሳይጠቁሙ ቀርተው አይደለም። እኔ ያን ሁሉ ተናግረው ባይፈጽሙት ነበር ጎንደር ላይ እንደተናገሩት ለምሳሌ የልማት እንደዚህ ኢንፍራስትራክቸር ጥያቄዎች ሲቀርቡላቸው ጎንደር ላይ ግዴላችሁም ቃል አታስገቡኝ፣ አምናለሁ መፈታት አለባቸው መለወጥ ያለባቸው ነገሮች አሉ፣ ግን ቃል አታስገቡኝ፣ ለቃል የምትሰጡትን ቦታ ስለማውቅ መጠንቀቅ አለብኝ ብለዋል። እና በዛ ደረጃ ቃል ገብቶ ባይፈጽሙት ነበር የሚገርመኝ። የመሪ ንግግር ደግሞ ያለ ምክንያት አይመጣም። በጥንቃቄ ነው ቃላት የሚመረጡት። የመሪ ንግግር እኮ ጦርነትንም ሁሉ ሊያመጣ ይችላል፣ ሰላምን ሊያመጣ ይችላል። እና በታሪክም በዓለም ላይ የታዩ ነገሮች አሉ። እና መሪ ሲናገር እኔ እናንተ እንደምንናገረው የማይሆንበት ምክንያት የተናገረውን ነገር የማስፈጸም አቅሙም ህዝብ የሰጠው ስልጣን ስላለው በእጁ ላይ ያንን ተጠቅሞ ማስፈጸምም ስለሚችል መርጦ ነው የሚናገረው። የተናገረውን ካላደረገ ግን የኢንቴግሪቲ ጉዳይ ይነሳበታል። የተአማኒነት የተቀባይነት ጉዳይ ስለሚነሳበት እሳቸው ባያደርጉት ኖሮ እኔ እርምጃው የተወሰደበት ጊዜ ጥሩ ነው ብዬ አስባለሁ። ህብረተሰብ እንዲያሰላስለው እንዲላመደው ጥያቄዎቹም በውይይት እንዲዳብሩ እንዲጎለብቱ ምድል ተሰጥቷቸው ሲያበቁ እርምጃው ሲወሰድ ተገቢ ነበር የሚል ነገር ነው አብዛኛው ህብረተሰብ ዘንድ ያለው ነገር ብዬ አስባለሁ። የተከፉ ወገኖች የሉም ለማለት አይደለም። እንዲህ ያለ እርምጃ ሁሉንም ወገን ሊያስደስት አይችልም። እርግጥ ግን አብዛኛው እኔ የምሰማው ከህብረተሰቡ ይሄ ቀድሞ ሊወሰድ የሚገባው ነበር የሚል አይነት ስሜት ነው። እና የተሰራው ስራ በቃላት ጀምሮ እየተገነባ የመጣው ነገር ለስለስ ተደርጎ ጀምሮ ዙሩን እያከረሩ መጥቶ በጨረሻ በድርጊት የተፈጸመበት መንገድ ጥሩ ነው ብዬ ነው ማስበው። አካሄዱ
በሙስናና በወይም በአዲሱ ቋንቋ እንጠቀምና በሌብነትና በሰብአዊ መብት ጥሰት ከፍተኛ ኃላፊነት ላይ የነበሩ ሰዎች መታሰራቸውን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን የጽሁፍ መግለጫ ወጥተው ነበር እና እዛ መግለጫ ላይ በቃል በቃል እሳቸው ያሉት ወንጀለኞች ገና ከየጎሪያቸው ይወጣሉ፣ ተጀመረ እንጂ አልተፈጸመም። ይህ ምን ያሳየናል? እንግዲህ እሳቸውን ንግግር ነው እየተነጋገርንበት ያለ ነው፣ የእሳቸውን አባባሎች ነው። እና ከዚህ በኋላም አሁን ካየነው በበለጠ ኃላፊነት ላይ የነበሩ ሰዎች ጋር ይደርሳል ጉዳዩ? ምንድን ነው የተረዱት? ከዚህ
እሳቸውን እንድናምናቸው የሚያደርጉ ጅምር ነገሮች አሉ። ስለዚህ ተናግረው ካደረጉት ነገር ተነስተን አሁን ደግሞ የተናገሩት ነገር ተጨማሪ ነገር ሊመጣ እንዳለ የሚጠቁም ነው ብለን መውሰድ እንችላለን። ትላንት የተናገሩትን በመፈጸም በመጀመሪያ ሳይተውናል። ዛሬ የተናገሩትን ደግሞ ነገ እንደሚፈጸም ህብረተሰቡ ይጠብቃል።
ስለዚህ የበለጡ ሰዎች ተጠያቂ እንደሚሆኑ የሚያሳይ ነው ሰሞኑን በጽሑፍ ያወጡት መግለጫ። ወንጀለኞች ገና ከየጉሪያቸው ይወጣሉ፣ ተጀመረ እንጂ አልተፈጸመም የሚለው በርሶ እምነት
ከነበራቸው ስልጣን አንጻር ከሆነ አናቀም። ምክንያቱም ያው በውስጡ ያለፉ ሰዎችና የተሳተፉ በዚህ በሰባይ መብት ጥሰትም በሌብነትም የተሳተፉ ሰዎች ናቸው የሚያውቁት። ህግ ነው የሚያውቀው። አቃቤ ህግ ላለፈው 5-6 ወር እያጣራ እንደነበር ያንን ተመስርቶ የሰጠው መግለጫ አለ። እሱም መግለጫ ጭምር የሚጠቁመው ብዙ የሚጠየቁ ሰዎች እንዳሉ ነው ጥናታቸው ያሳያቸው የሚመስለው። እና ያ ደግሞ ከጠቅላይ ሚኒስትሩ ንግግር ጋርም ይመሳሰላል። እኔ አጠቃላይ ስሳስቀምጠው ግን በቀስታ ጀምሮ ለስለስ ባለ በእርቅ በፍቅር በመደመር ስሜት ያን ላይ በማተኮር ጀምሮ በኋላ ላይ ግን በአንዳንድ ገፊ ምክንያቶች ጭምር እየተቀየረ እንደመጣ የእሳቸው ድምጸት ጭምር የእሳቸው አገላለጽና አቋም ጭምር እየተለወጠ እንደመጣ መጨረሻ ደግሞ ክላይማክሱ ጫፉ ደግሞ በድርጊት እንደተከናወነ አስባለሁ። እና ይሄ የተጀመረው ድርጊት ደግሞ ለተወሰነ ጊዜ ሊቀጥል ይችላል። ቢቀጥል አይገርምንም። ምክንያቱም መዋቅራዊ ነው ከተባለ የሙስና የሌብነት ሁኔታው ሰፊ ነው ማለት ነው። እና በ2-3-4 ግለሰቦች በቁጥጥር ስር መዋል ብቻ የሚበቃ አይደለም። መዋቅራዊ ከሆነ በጣም ሰፊ ነው፣ ብዙ ነገር ሊነካ ይችላል እና ብዙ ሰዎች ተጠያቂ ሊያደርግ ይችላል ብዬ አስባለሁ።
ዶክተር ጌታቸው ድንቁ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት እና ኮሚኒኬሽን ትምህርት ክፍል መምህር እንደዚሁም የንግግር አጻጻፍ ባለሙያ፣ በጣም ነው አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ እስክንድር ስለሰጠኝ እድል።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የወሰንና የማንነት ጥያቄን በህገ መንግስቱ አስመልሳለሁ ይላል የአማራ ዲሞክራሲያዊ ፓርቲ አዴፓ። በቅርቡ አካሂዶት በነበረው ድርጅታዊ ጉባኤ ላይ ይህ ውሳኔ ምን ያህል ያስኬደዋል በማለት የፖለቲካ ተንታኞችና ምሁራንን አወያይተናል። አስቴር ምስጋናው ናት ያነጋገረቻቸው።
በአማራ ክልል በተለያዩ አካባቢዎች የወሰንና የማንነት ጥያቄዎች ሲነሱ ቆይተዋል። ይህንን ጥያቄ ሲመረምር የነበረው የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ ባካሄደው ድርጅታዊ ጉባኤ ላይ መፍትሄ ይሆናል ያለውን ሀሳብ ይፋ አድርጓል። የጉባኤው ቃል አቀባይ አቶ ምግባሩ ከበደ በወቅቱ የተናገሩት ይሄው ነበር።
የማንነት ጥያቄን በተመለከተ የባዴን አቋም ጉባኤተኛውም የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አኳኋን አይደለም። ህገ መንግስቱ የወጣው 1987 ዓመተ ምህረት ነው። አሁን ያለው የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው። ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ወይም ይካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አሰፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው፣ እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራየም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው የሁሉ ቅሬታ እየተፈጠረ ያለ ነው ህዝቡ እያነሳ ያለው። ስለሆነም ህገ መንግስቱ ጥያቄውን ይፈታል። የእኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም ትልቁ በሽታ። የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የጸረ ዲሞክራሲ ችግር ነው የኢትዮጵያን ችግር የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሁን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ አኳኋን መመለስ አለበት። ይሄ ሲሆን ነው የወልቃይት ጥያቄ ፕሮፐር ጥያቄ ሆኖ እስከተገኘ ድረስ ሊፈታ የሚችለው። የራያ ጥያቄ ትክክለኛ ጥያቄ ሆኖ እስከተገኘ ድረስ ሊፈታ የሚችለው ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለ ወደ አማራ የሚመጣበት፣ ትግራይ ነው ያለ ወደ ትግራይ የሚሄድበት።
ይህ ውሳኔ ምን ያህል ያስኬዳል በማለት የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴን ጠየኳቸው።
ህገ መንግስቱ በደንብ ይፈተዋል ብዬንም ገምተው በእኔ አመለካከት። ምክንያቱ በህገ መንግስቱ ወልቃይት ጠገዴ ተከልሏል፣ በቋንቋን የከልል ነው ነው ያሉት። ስለዚህ የወልቃይት ጠገዴ ህዝብ ግን እኛ አልተጠየቅንም፣ በጉልበት ነው የሄድ ነው እኛ አማራ ነን እያል ነው ትግራይ ናቸው ተብለን ነው መመሪያ ነው የተሰጠን። ስለዚህ ህገ መንግስቱ ህገ መንግስታዊ መብታችን ተጥሷል እያለ ነው ያለው። ስለዚህ ህገ መንግስቱ ይዘው ከሄዱ ከህገ መንግስቱ ውጭ የተፈጸመ ከሆነ እንዲያውም በጣም ጥሩ ነው። ስለዚህ ሰብአዊ ጥሰት ተፈጽሟል፣ ወረራ ተፈጽሟል። ስለዚህ በህገ መንግስቱ መሰረት ህወሓት የወሰደው የዘረፈው መሬትም ማንነትም መመለስ አለበት ብሎ ለመመለስ ለፌዴራል ምንም የሚከብደው ነገር የለም።
በዚህ ርዕሰ ጉዳይ ዙሪያ የፖለቲካ ተንታኝ የሆኑት አቶ ቹቹ አለባቸውን የአማራ ዲሞክራሲያዊ ፓርቲ ወይም አዴፓ ውሳኔ ምን ያህል ያስኬዳል አልኳቸው።
ብአዴን እያለ ያለው ምንድን ነው? ህገ መንግስቱ የወጣው በ87 ነው። ክልላዊ የተካሄደው በ1984 ነው፣ በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድን ነው? ስታተስኮ ወይም ወደ ነበረበት መመለስ ማለት ነው። አሁን ወደ ነበረበት ይመለስና እዛ በኋላ ህዝቦች እንዲወስኑ ይደረጋሉ ማለት ነው። ግን ቀላል አይደለም። በጣም ብዙ ነገሮች ተሳክረዋል፣ በጣም ብዙ ነገሮች ተበላሽተዋል። ብአዴን አጀንዳውን መውሰዱ አንድ ጉዳይ ሆኖ ስታተስኮ የሚለው ነገር ወይም ደግሞ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከማለት ዘሎ ችግሩ ይፈታል ለማለት አይቻልም። አሁን ይህን ሌላው ወገን ተቀብሎ ወደ ድርድር ይመጣሉ የሚለው አሳሳቢ ነገር ነው እንጂ አሁን ብአዴን የያዘው አቋም ትክክል ነው።
ስለዚህ አሁን የወልቃይት ጉዳይ በጣም አስቸጋሪ ነው የሚሆነው። የራያስ ጉዳይ ከዚሁ ጋር ተያይዞ ነው የሚታየው።
እንትኑ ጥያቄው አንድ ነው፣ ግን ሁለቱን ለየት የሚያደርገው ነገር አለ። የራያው ቀላል ነው። የራያውን ቀለል የሚያደርገው ምንድን ነው? ብዙም ህዝቡ እንትን ዲሞግራፊው አልተዛባም። የህዝቡ ስርጭት አሁን እየተደረገ የሚሆን ነገር ይኖር ይሆናል። የወልቃይቱ ግን አምጥተው ህዝብ አስፍረውበታል። ያኛውን ህዝብ አፈልሰው የትግራዩን ሰው አምጥተው ተክተውበታል። ራያ አካባቢ ብዙ ለዚህ የተጋለጠ አይደለም። አይኖርም ብዬ ሳይሆን የወልቃይቱን ያህል በጣም ስርጭቱን አላዛቡትም እስካሁን ባለ መረጃ። ስለሆነም ወልቃይት ማን ነው? ወልቃይትና ራያ ተለያይቶ የሚታይ ጉዳይ ነው። ሳንም ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ
መሰንበት ደጉ ብዙ ያሳያል ለካስ የሷን ልብ በፍቅር ያምናል እንኳን አየችው ደባት መሜ በሷን አስጠላኝ መሄድ ቆሜ እንኳን አየችው ደባት መሜ በሷን አስጠላኝ መሄድ ቆሜ ስትገለጭ በያኔ ሲጎዳጅ ተጓጎኔም አሳየኝ።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ የመስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
ማየት ጉድ ነው ለኔ ያኔ እንዳሾፈች በፍቅር ቤት እሷም ደርሶባት ዛሬ ማየት እሷንም ሲያደርጋት ልክ እንደኔ ፍቅሪዟት ማየት ጉድ ነው ለኔ
kun radio sagale amerikati